የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የምሽቱ ዝግጅታችን ጀመረ። በመቀሌ ጡረተኞች ዳግም ሰልፍ ስለመውጣታቸው እንዲሁም በማዕከላዊ ኢትዮጵያ ክልል የደሞዝ ክፍያ መታጎል ትኩረት እንዲሰጠው መጠየቁ፣ የተባበሩት መንግስታት ድርጅት ኤርትራ በስልታዊ መንገድ የተቀነባበረ ብርቱ ጭቆና ህዝቧን እያሰቃየች ነው ስለማለቱ የተመለከቱና ሌሎች ዘገባዎችን በምሽቱ ዝግጅታችን ይዘን ቀርበናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል? አድማጮቻችንና ተመልካቾቻችን አስማማየ ነው ነኝ። ምሽቱ እያስተናገድኳችሁ ከእናንተ ጋር ቆይታ አድርጋለሁኝ። ለዓለም ዜናዎቹ እዚህ ስመኝሽ የቆየ አብራኛለች። እንዲሁም የስቱዲዮም ስርጭቱን በማቀናበር ንጉሴ ታምሬ፣ የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ፕሮግራሞቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን www.amharicnews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥና መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ከዓለም ልትሰባሰቡ ዜናዎች ስመኝ ትጠብቃችኋለች።
በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች ውስጥ ዓለም አቀፉ የነፍስ አድን ኮሚቴ የሱዳን እርዳታ በቀይ ባህር እንዳይሄድ አገደ፣ በአማጺ ቡድን ጉዳት ለደረሰባቸው ዩጋንዳውያን 56 ሚሊዮን ዶላር ካሳ እንዲሰጣቸው አይሲሲ ወሰነና የሩሲያው ፕሬዚዳንት ቭላድሚር በዓመታዊ ንግግራቸው የጦራቸውን ስኬት አወደሱ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። መቀመጫቸውን በየመን ያደረጉት የሁቲ አማጽያን በቀይ ባህር መርከቦች ላይ በሚያደርሱ ጥቃት ምክንያት ከ10 ወራት በላይ በዘለቀው ጦርነት ለተጎዱ በሚሊዮኖች የሚቆጠሩ ሱዳናውያን ሰብአዊ እርዳታ ማቅረብ ከፍተኛ ወጪ የሚጠይቅና አስጊ የሆነ መምጣቱን ዓለም አቀፉ የነፍስ አድን ኮሚቴ አስታወቀ። ድርጅቱ በዚህ ሳምንት ባወጣው መግለጫ ወደ ሱዳን የሚሄደው እርዳታ በቀይ ባህር ፋንታ በተባበሩት አረብ ኤምሬቶች በሚገኘው ጀበል አሊ ወደብ በኩል እንደሚሆን አስታውቋል። የተቋሙ ሰራተኛ ሳሉ አኛንጋ እንደገለጹት አዲሱ መስፈር እርዳታው የማጓጓዣውን ጊዜ ከፍ እንደሚያደርገው ጠቁመዋል።
የአስ አልተርናቲቭ ሩት ኢንቮልቭ ሎንገር ትራንስፖርቴሽን ዲስታንስስ ያንዲዲ ቱ ኢንክሪስ ትራንሲት ታይምስ።
አማራጮቹ የማጓጓዣ መስመሮች ረዘም ስለሚሉ እርዳታውን ለማድረስ ረጅም ጊዜ ይወስዳል። ችግር ላይ ላሉ ሰዎች አንገብጋቢ እርዳታዎች ይዘገዩባቸዋል። የእኛም ስራ አስቸጋሪ ይሆናል፣ ወጪያችንም ይጨምራል።
እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ጦርና በፈጥኖ ደራሽ ታጣቂ ኃይሎች መካከል በተነሳው ጦርነት ምክንያት ሱዳን ውስጥ ከ25 ሚሊዮን በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው የእርዳታ ተቋማት አስታውቀዋል። እርዳታ ሁሉም ተረጂዎች ባሉባቸው መስመሮች በኩል እንዲገባ መፈቀድ እንዳለበትም የዓለም አቀፉ ነፍስ አድን ኮሚቴ ባልደረባ ሳሊ አኛንጋ አሳስበዋል።
But ultimately what the people of Sudan need most is peace, a lasting peace.
የሱዳን ህዝብ በዋናነት የሚያስፈልገው ሰላም ነው፣ ዘላቂ ሰላም። ምክንያቱም ባለፉት በርካታ ወራት ሲቪሎች የጥቃት ኢላማ ሲደረጉ አይተናል። ከ13000 የሚበልጡ ሰዎች ተገድለዋል፣ የረድኤት ሰራተኞችም ኢላማ ሆነዋል። ለሁሉም ህዝብ ሲባል ይህ መቆም አለበት። እርዳታውም ችግር ላይ ላሉ ሰዎች ሳይዘገይ መድረስ አለበት።
በምስራቅ አፍሪካ የሚገኙ የሰብአዊ እርዳታ ተቋማት ባለሙያዎችና የአንዳንድ መንግስታት ባለስልጣናት ሁቲዎች በመርከቦች ላይ የሚያደርሱ ጥቃት መስመሩን ለሸቀጦች ለማስተላለፍ የሚጠቀሙ ሀገሮች ደህንነታቸውንና ኢኮኖሚያቸውን ስጋት ላይ እንደጣለ እየገለጹ ነው። ሎርድ ሬዚስታንስ የተሰኘው የዩጋንዳ አማጺ ቡድን አዛዥ ጉዳት ላደረሰባቸው በሺዎች የሚቆጠሩ ኡጋንዳውያን ከ56 ሚሊዮን ዶላር በላይ ካሳ እንዲከፈላቸው ትላንት ረቡዕ የካቲት 22/2016 ዓ.ም በሄግ የተሰየሙት የዓለም አቀፍ የወንጀሉ ፍርድ ቤት አይሲሲ ዳኞች ወሰኑ። በትዕዛዙ ከተካተቱት ወደ 50 ሺህ የሚጠጉ ተጎጂዎች ውስጥ የቀድሞ የህፃናት ወታደሮችና ከተደፈሩ እናቶች የተወለዱ ህፃናት ይገኙበታል። ዶሚኒክ ኦንግዌን በግድያ፣ መድፈር፣ የግዳጅ ጋብቻና የህፃናት ወታደር ምርመላን ጨምሮ በተከሰሰባቸው 61 ወንጀሎች ከ3 ዓመት በፊት ጥፋተኛ ተብሏል። የዓለም አቀፍ ወንጀል ፍርድ ቤት ይግባኝ ሰሚ እንደ አውሮፓውያን አቆጣጠር በ2022 ዓ.ም መገባደጃ ላይ የጥፋተኝነት ውሳኔውንና የተፈረደበትን የ25 ዓመት እስር ካጸና በኋላ የካሳ ክፍያ ትዕዛዝ እንዲሰጥ ወስኖ ነበር። በ9 ዓመቱ ለወታደርነት ተጠልፎ የአማጺው አባል የተደረገው ኦንግዌን በተለያዩ ማዕረጎች አልፎ የኃላፊው ጆሴፍ ኮኒ ምክትል ለመሆን በቅቶ ነበር። እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ በሰሜናዊ ዩጋንዳ የተፈናቀሉ ሰዎች በተጠለሉባቸው ካምፖች ላይ ለደረሱ ጥቃቶችም ተጠያቂ ነው። ዋናው ሰብሳቢ ዳኛ ቤትራም ሽሚት በኦንግዌን የሚመራው አማጺ ተዋጊዎች በሰሜናዊ ዩጋንዳ ተፈናቃዮች የተጠለሉባቸው 4 ካምፖች ላይ ጥቃት በሰነዘሩበት ወቅት በ10ዎች የሚቆጠሩ ሰዎች ላይ በተፈጸመ የማይታሰብ ግፍ ሰዎች ከፍተኛ ጉዳት ደርሶባቸዋል ብለዋል። በካሳው ችሎት ፊት ያልቀረበው ኦንግዌን ለካሳው ተጠያቂ ቢሆንም ፍርድ ቤቱ ገንዘቡን ለመክፈል አቅም እንደሌለው በመወሰኑ ካሳው የፍርድ ቤቱ አባል ሀገራት ለተጎጂዎች ከተቋቋመ ያደራ ፈንድ እንዲከፈል ውሳኔ አሳልፏል። ተጎጂዎች እያንዳንዳቸው $812 እንደሚያገኙ ዳኛው የገለጹ ሲሆን የቀረው የካሳ ገንዘብ ለማህበረሰብ መልሶ ማቋቋሚያ መርሃ ግብሮች እንደሚውል ዳኛው ሽሚት ገልጸዋል። ወደ አውሮፓ ለመሻገር የሞከሩ 24 ሰዎች በሴኔጋል የሰሜናዊ የባህር ዳርቻ ላይ የተሳፈሩበት ጀልባ ተገልብጦ ህይወታቸው ማለፉን ባለስልጣናት አስታውቀዋል። ቁጥራቸው እየጨመረ የመጣው ከምዕራብ አፍሪካ ወደ ስፔን የሚጓዙ ስደተኞች የሚጠቀሙበት ይህ መንገድ በከፍተኛ ሁኔታ ለአደጋ እንደሚያጋልጥም ገልጸዋል። ወደ አውሮፓ በመጓዝ ላይ የነበረችው ጀልባ የተገለበጠችው ሴንት ሉዊስ በተሰኘች ከተማ አቅራቢያ ሲሆን አስክሬኖቻቸው በውሃ እየተገፉ ረቡዕ ከሰዓት ባህር ዳርቻ ላይ መገኘታቸውን የአካባቢው አስተዳዳሪ አልዩን ባዳራ ሳምቤ አስታውቀዋል። ጉዳት ደርሶባቸው በህይወት የተገኙትም ሴንት ሉዊስ ሆስፒታል ውስጥ ሕክምና እየተደረገላቸው መሆኑንና የአደጋው መንስኤም እየተጣራ መሆኑን ጨምረው ገልጸዋል። ደህንነቱ በማያስተማምን የእንጨት ጀልባ ከሴኔጋል የሚወጡ ስደተኞች ቁጥር ከባለፈው ዓመት ጀምሮ የጨመረ ሲሆን እንደ አውሮፓውያን አቆጣጠር በ2023 የመጀመሪያዎቹ 6 ወራት ውስጥ ብቻ ወደ 1000 የሚጠጉ ሰዎች በባህር ወደ ስፔን ለመድረስ ሲሞክሩ ህይወታቸው ማለፉን ዎኪንግ ቦርደርስ የተሰኘው የስፔን ፍልሰተኞች ተሟጋች ቡድን መረጃ ያሳያል። የወጣቶች ስራ አጥነት፣ የፖለቲካ አለመረጋጋትና የአየር ንብረት ለውጥ ተጽዕኖዎች ስደተኞች በተጨናነቁ ጀልባዎች ላይ ህይወታቸውን ለአደጋ እንዲያጋልጡ እንደሚገፋፋቸውም ተጠቁሟል። አይፒሲ አክሎ ከግማሽ ሚሊየን በላይ የሚሆኑ ሰዎች ለአደጋ መጋለጣቸውንም ጨምሮ ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሐሙስ ዕለት ባደረጉት ዓመታዊ ንግግር ልዩ ወታደራዊ ዘመቻ ሲሉ የጠሩት ጦርነት በተካሄደበት ወቅት የሀገራቸው ጦር ያሳየውን ስኬት አወድሰዋል። የሩሲያ የኒውክሌር ኃይሎች በሙሉ ዝግጁነት ላይ ናቸው ሲሉ አጽንኦት ሰጥተው የተናገሩት ፑቲን ጦሩ አዳዲስ ጠንካራ መሳሪያዎችን ማዘጋጀቱንና አንዳንዶቹም በዩክሬን ጦርነት ውስጥ መፈተሻቸውን ገልጸዋል። ፑቲን በሐሙሱ ንግግራቸው የሞስኮን ግቦች በዩክሬን ለመፈጸም ቃል የገቡ ሲሆን ምዕራባውያን በጦርነቱ ውስጥ ትልቅ ተሳትፎ እንዳይኖራቸው በጥብቅ አስጠንቅቀዋል። ፑቲን ማስጠንቀቂያውን ያስተላለፉት በሚቀጥለው ወር ከሚካሄደውና እንደሚያሸንፉ እርግጠኛ ከሆኑበት ምርጫ ቀደም ብለው ሲሆን ሩሲያ በዩክሬን የሚኖራትን የበላይነት ለማረጋገጥ ዝግጁ መሆናቸውንም አስምረውበታል። የሩሲያ ወታደሮችን በማወደስም በጦርነት ለተሰዉ ተዋጊዎች የአንድ ደቂቃ የህሊና ጸሎት አድርገዋል። ፑቲን እንደ አውሮፓውያን አቆጣጠር በ2022 ወታደሮቻቸውን ወደ ዩክሬን የላኩት የሩሲያን ጥቅም ለማስከበርና ዩክሬን ኔቶን በመቀላቀል ለሩሲያ የደህንነት ስጋት እንዳትፈጥር ለመከላከል እንደሆነ ደጋግመው ይገልጻሉ። ኪየቭና አጋሮቿ ግን ያለ ምክንያት የተፈጸመ ወረራ ነው በማለት ድርጊቱን ያወግዙታል። በመጨረሻም እስራኤል በጋዛ ሰብአዊ እርዳታ ለማግኘት ሲጠባበቁ የነበሩ በርካታ ፍልስጤማውያን በተሰበሰቡበት ስፍራ ባደረሰችው ጥቃት ቢያንስ 104 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ክስተቱ የተፈጠረው በጋዛ ምዕራባዊ ክፍል በሚገኘው አልናቡሲ አደባባይ ላይ መሆኑን ተገልጿል። የእስራኤል ጦር በበኩሉ ባወጣው መግለጫ በሰሜናዊ ጋዛ በጭነት መኪና እየተከፋፈለ የነበረውን እርዳታ ሊወስዱ ተሰልፈው የነበሩ ሰዎች መካከል በተፈጠረ መገፋፋት በርካታ ሰዎች መገደላቸውን አመልክቷል። ጦሩ አክሎ ሁኔታው በመጣራት ላይ መሆኑንም ገልጿል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ የመሬት ላይ ዘመቻ ያካሄደ ሲሆን በደቡባዊ ክፍል በሚገኘው ካህን ዩኒስ የተሰኘ አካባቢም የአየር ጥቃቶች አካሂዷል። እስራኤል በጋዛ እያካሄደች ባለችው ጥቃት የተገደሉት ፍልስጤማውያን ቁጥርም ከ30,000 ማለፉንና 70,457 የሚሆኑ ደግሞ መቁሰላቸውን የጋዛ ጤና ሚኒስቴር አስታውቋል። በጄኔቫ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልክ ተርክ በእስራኤልና በሐማስ ጦርነት የተሳተፉ ሁሉም ወገኖች የጦር ወንጀል መፈጸማቸውን ተናግረዋል። ቱርክ አክለው በአሁኑ ወቅት 1.5 ሚሊዮን ፍልስጤማውያን ስደተኞች ተጠልለው የሚገኙበትና በደቡባዊ ጋዛ ክፍል በሚገኘው ራፋህ አካባቢ እስራኤል ልትፈጽም ያካሄደችው ጥቃት ትልቅ ቀውስ እንደሚፈጥር በመግለጽ አስጠንቅቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶዎች ወደ አስማማው ልመልሳችሁ። The Voice of
America. ስመኝሽ የቆየን ከዓለም ለተሰባሰቡ ዜናዎች ከልብ አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ የሚገኙት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የዛሬ ሐሙስ የካቲት 21 2016 ዓ.ም የምሽቱን ዝግጅታችን ነው ያስተናግድኳችኋለሁ። ደግሞ አስማማየኑ ነኝ። በምሽቱ ዝግጅታችን ውስጥ በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም አብራናለች። የምሽቱ የዚህ ፕሮግራም ዋና አዘጋጅም ጽዮን ግርማ ናት። እሷም ከእኛ ጋር አብራ ቆይታ ታደርጋለች። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በመቀሌ ከተማ ዛሬ ሐሙስ ሰልፍ የወጡ በመቶች የሚቆጠሩ ጡረተኞች ለአንድ ዓመት ከመንፈቅ ያህል ጊዜ እንደተስተጓጎለባቸው የገለጹት የጡረታ አበላቸው እንዲከፈላቸው ጠየቁም። ጡረተኞቹ ከሰላም ስምምነቱ በኋላ በተመሳሳይ ጉዳይ ሰልፍ ሲወጡ የአሁኑ ለሁለተኛ ጊዜ ነው። የጡረተኞች ጥያቄ አግባብነት እንዳለው የገለጸው የፌዴራሉ መንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ሰሜን ሪጅን ጉዳዩን ከክልሉና ከፌዴራል መንግስት አካላት ጋር እየተነጋገረበት እንደሆነም አስታውቋል። ሰልፉን የተከታተለው ሙልጌታ ጽብሃ ተከታዩን ልኳል።
ለ18 ወራት ያልተከፈላቸው የጡረታ አበል እንዲሰጣቸው ለመጠየቅ ዛሬ ሐሙስ የካቲት 21 ቀን 2016 ዓ.ም በመቀለ ጎዳናዎች ሰልፍ ከወጡ ጡረተኞች መካከል አንዱ መምህር ጸጋይ አምዱ ናቸው። በትምህርቱ ዘርፍ ለ39 ዓመታት ማገልገላቸውን የገለጹት ጡረተኛው መምህር ጸጋይ ለ18 ወራት የታጎለባቸው አበል በጦርነቱ ጊዜ ሊከፈላቸው ይገባ እንደነበር አስረድተዋል።
የነበረኝ የራሴ የውልቄ ገንዘቤ የጡረታ አበላችን ለሁሉ የለም ተብለን በረሃብና በበሽታ እናልቃለን። ከዚህ የበለጠ ጭቆናና ዘረፋ አይመጣን ብለን ሰላማዊ ሰልፍ የዓለም መንግስት፣ የዓለም ማህበረሰብ ምናልባት ጩኸታችን ሰምቶ ይረዳናል ብለን እንወጣ ነው። አሁን ከአሁን በፊትን ወጥተን ነበር፣ ምንም ምላሽ አላገኘንም። አሁንም እንደገና ወጥተናል። እግዚአብሔር ያሳያችሁ እንላለን። የዓለም ህዝብ ይረዳን እንላለን። ህዝቡ በበሽታና በስቃይ ይሞታል፣ እያለቀ ነው። ሽማግሌ የለም በየቦታው። አሁን ብታየው በስቃይ ላይ ነው ያለ። እንዲያውም ክብር ያስፈልገው ነበር። ሌላ ስጦታም ሌላ ውለታም ሊሰጠው ይገባ ነበር። ይህንን ትቶ የራሱ የነበረ ገንዘብም ተዘርፎ በስቃይና በበሽታ ላይ ነው ያለ። ውል ስምምነት አንድ ዓመት አሳልፎ አይደለም እንዴ? እስካሁን ድረስ ምን ተደረገ? ህዝብ እያለቀ እከፍላለሁ እሰራለሁ እያለ ግን ይጫወትብናል። እየተጫወተብን ነው ያለ።
የጡረታ አበላቸውን በሚቀበሉበት የባንክ ሂሳብ ውስጥ ነበረኝ ያሉት ገንዘብ ጭምር በጦርነቱ ወቅት እንደተወሰደባቸው ያስታወሱት መምህር ጸጋይ መንግስት በሰልፍ ላቀረቡት አቤቱታ አስቸኳይ ምላሽ እንዲሰጣቸው ጠይቀዋል። በሰልፉ ላይ ያገኙቸው ሌላው ጡረተኛ መምህር አለሙ ገብረስላሴም
ጡረታ አበል ያገለገልንበትን መከፈል አለበት፣ ጡረተኛው በበሽታ በረሃብ በአንድ አንድ ከፍተኛ ችግር ነው ያለው። ልጄ ከረሃብ የተነሳ ወድቆ እኒህተስ ችግር ላይ ነው ያለው የኔ ልጅ እና ስለዚህ ጡረታ ደግሞ የራሳችን ብር ነው፣ የግላችን ብር ነው ያስቀመጥነው ነው እና ስለዚህ ይህ ብር ድጎ ሊሰጠን ይገባል።
መነሻቸው ከመቀለ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ሰሜን ሪጅን አስተዳደር ጽህፈት ቤት በማድረግ ወደ ክልሉ ጊዜያዊ አስተዳደር ጽህፈት ቤት ያመሩት ሰልፈኞቹ የክልሉና የፌዴራሉ መንግስት እንዲሁም ዓለም አቀፍ ማህበረሰብ ችግሮቻቸውን እንዲፈቱላቸው አጥብቀው ጠይቀዋል። የፌዴራሉ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ የሰሜን ሪጅን አስተዳደር ተወካይ አቶ ተወልደ ለማ የጡረተኞቹን ጥያቄ አግባብነት ገልጸው ምላሽ ለማግኘት ከሚመለከታቸው የፌዴራልና የክልሉ መንግስት አካላት ጋር እየተነጋገሩበት እንደሚገኙ ለሰልፈኞቹ አስታውቀዋል።
ተገቢ ነው ጥያቄው፣ የአንድ ወር በዚህ ሳምንት ይከፈላል። ጥያቄውን ተቀብለን እየተነጋገርን ቆይተናል። ከዚህ በፊትም እንደ ተቋሙ አሰራር ፔይ አዝ ዩ ጎ የሚባል አሰራር አለ፣ መርህም አለ። ይህን መርህ ምንድን ነው? ደሞዝ ካልተከፈለ፣ መዋጮ ካልተሰበሰበ ጡረታ ለመክፈል ያስቸግራል ማለት ነው። ይሄ መዋጮ ሲሰበሰብ እኛም እየከፈል እንሄዳለን። የሚቀረው የ17 ወር ደግሞ አሁን በአሰራር ውስጥ ላይ ምንድን ነው ከሚመለከታቸው አካላት መናገር ጀምረናል ማለት ነው። ከፌዴራል መንግስትም ፌዴራል ያለው አካላት መነጋገር ጀምረዋል። አሁን በክልል መንግስትም ያለው የተጀመረው ንግግር አለ።
ከጡረታ መቀበያ የባንክ ሂሳባቸው ላይ ገንዘብ እንደተወሰደባቸው ጥያቄ ላቀረቡ ጡረተኞች አቶ ተወልደ ለማ በሰጡት ምላሽ የጡረተኞች የባንክ ሂሳብ ከሌሎች በተለየ መልኩ ለስድስት ወራት ካልተንቀሳቀሰ ሂሳቡ ተመላሽ የሚደረግበት አሰራር በመኖሩ እንደሆነ አስረድተዋል። በጦርነቱ ጊዜ በክልሉ የባንክ አገልግሎት ስላልነበረ ከዚያ ጋር የተያያዘ ነው ያሉት አቶ ተወልደ በቀጣይ ለ18 ወራት ክፍያው የታጎለው የጡረታ አበል ጉዳይ ሲፈታ አብሮ የሚፈታ ይሆናል ብለዋል። የመቀለ ከተማ ነዋሪ ጡረተኞች ባለፈው ዓመት ግንቦት ወር በተመሳሳይ ጉዳይ ሰልፍ አካሂደው እንደነበር ይታወሳል። በትግራይ ክልል ከ68,000 በላይ ጡረተኞች እንዳሉ በሰልፉ ላይ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የምሽቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያ ክልል በተደጋጋሚ እየታየ ያለው የመንግስት ሰራተኞች ደሞዝ ክፍያ መዘግየት ችግር ትኩረት እንዲሰጠው የምክር ቤቱ እንደራሴዎች አሳሰቡም። ክልሉ ያጋጠሙን የሰራተኞች ደሞዝ እጥረት ለማቅለል የክልሉ ፋይናንስ ቢሮ በህዳርና በታህሳስ ወራት ውስጥ ከመቶ ሚሊዮን ብር በላይ ወደ ዞኖች ማስተላለፉን ኃላፊዋ ወይዘሮ ዘይቱና ኢብራሂም ለአሜሪካ ድምፅ አስታውቋል። የአሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል።
በማዕከላዊ ኢትዮጵያ ክልል የተለያዩ ዞኖች የመንግስት ሰራተኞች ደሞዝ ክፍያም ለተከታታይ ወራት ሲታጎል መታየቱ ጊዜ የሚሰጠው ጉዳይ እንዳልሆነ ካሳሰቡት የክልሉ ምክር ቤት ተመራጮች አንዱ ዶክተር አበበ ሎላሞ ናቸው። የደሞዝ ክፍያ መታጎል በሰራተኞች ግላዊ ህይወትና ኑሮ ላይ ከሚያደርሰው ጫና ባለፈ በክልሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶችን ማስከተሉን የገለጹት የህዝብ እንደራሴው ዶክተር አበበም ለጸጥታ መታወክም አስተዋጽኦ አድርጓል ብሏል። የክልሉ መንግስት የችግሩን ክብደት በዚህ ደረጃ ተረድቶ አስቸኳይ እርምጃ እንዲወስድ ማሳስቧል።
የመንግስት ሰራተኞች ደሞዝ ጉዳይ እንግዲህ ከድርድር የሚቀርብ ጉዳይ አይደለም። አንድ የተረጋጋ አካባቢን ከመፍጠር አንጻርም ያሉ ልማታዊ ጉዳዮችን በአግባቡ ሲስተሙ በተጠናከረ መልኩ እንዲሄድ ከማድረግ አንጻርም ያው የሰራተኞች ሁኔታ መብት መጠበቅ አለበት የሚል እምነት ነው ያለን። ያም ማለት ያም የማይጠበቅ ከሆነ ከሰራተኞች ስነ ልቦና ጫና ጀምሮም በርካታ ችግሮችን ሊያስከትል ይችላል የሚል እምነት ነው ያለ። እኔ ሁለት ነገር ነው የሚለው፣ መጀመሪያው የውስጡን አቅም መገንባት አለበት የሚል እምነት አለን። ሁለተኛ ደግሞ ያለውን ሀብት ራሱ በአግባቡ በመጠቀም ቅድሚያ ለሰራተኞች መስጠት አለበት የሚል እምነት አለን። ትላንት ወዲያ በፊት በነበረው ምክር ቤትም ተነስቶ ነበር። ኢሚዲየትሊ የክልሉ መንግስትም አፋጣኝ የሆነ ምላሽ ሰጥቷል።
ሌላዋ የክልሉ ምክር ቤት አባል ወይዘሮ ክብርት አይለካም በክልሉ በተለያዩ ዞኖች የመንግስት ሰራተኞች ደሞዝ ክፍያም መዘግየት የቆየ ችግር እንደሆነ ገልጸው የክልሉ መንግስት ትኩረት ሰጥቶ መፍትሄ መስጠት ይኖርበታል ብለዋል።
እኛ አሁንማ ሲሪየስ ችግር ውስጥ ነው ያሉት። አሁን ካለው ማህበረሰቡ እኮ የመጨረሻ ደረጃ ኑሮን ይኖራሉ ተብሎ የሚታሰበው የመንግስት ሰራተኛው ነው፣ ሲቪል ሰርቫንቱ ነው። አሁን ባለው ሁኔታ ማለት ነው። አንደኛ የዋጋ ንረቱ በጣም ከባድ ነው። ሁለተኛ ከደሞዝ ጋር ተያይዞ ማሻሻያ የለውም። ሶስተኛ ማሻሻያ የሌለውም ደሞዝ ደግሞ በጊዜ አንድ ወር ሁለት ወር እየቆየ እንደዛ ሲሪየስ ችግር ውስጥ እየገባ ነው ያለው ሰራተኛው። አሁንም ኑሮውን እየመራ ያለው ያው ልመና በለው የዱቤ ነው፣ እየወሰደ በሱቆች እየተበደረ ነው እየኖረ ያለው። ችግሩ ቆይቷል። ችግሩ ነው መቀጠል ከጀመረ። ነገር ግን እንደኔ መሆን አለበት ብዬ የምለው የችግሩ እንትኑ መንስኤው ምንድን ነው የሚለው ነገር ዝም ብሎ ይወራል እንጂ እውነትም በትክክል በጥናት ተረጋግጦ የቀረበ ነገር እስካሁንም ስለሌለ፣ አንደኛ ይሄን እጥረቱን የፈጠረው ዋነኛው ምክንያት ኬዞቹ ምንድን ናቸው? ሩት ኬዞቹ የእነዚህ ኬዞች ደግሞ መንስኤያቸው ከታወቀ በምንድን ነው መፈታት ያለበት የሚል ያው ጠቋሚ የሆነ ጥናት ተጠንቶ በአጭር ጊዜ መፍትሄ መሰጠት አለበት የሚል አቋም ነው ያለኝ፣ የግሌ አቋም ማለት ነው።
የማዕከላዊ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ ወይዘሮ ዘይቱና ኢብራሂም በበኩላቸው ክልሉ ያለበትን ሌሎች እዳዎችን ጨምሮ የፌዴራል መንግስት በየአመቱ ከ1.4 ቢሊዮን ብር በላይ ከበጀቱ ስለሚቆርጥ የደሞዝ ክፍያ ችግር መፈጠሩን አስረድቷል።
አንዱ ለረጅም ጊዜ ሲሸጋገሩ ሲንከባለሉ የመጡ የግብአትና የጥሬ ገንዘብ ብድር ያለ ከመሆኑ ጋር ተያይዞ በዚህ አመት ብቻ ለቀጣይ የተሸጋገረው እንደተጠበቀ ሆኖ በዚህ አመት ብቻ ፌዴራል 1.4 ቢሊዮን ብር ቆርጦ ያስቀረበት ሂደት ነው ያለው። ሁለተኛው ባለፉት አመታት ሊከፈል ይገባ የነበረው አንዱ ደቡብ ክልል በጋራ ባለንበት ሂደት ላይ ከመዋቅሮች ተቆርጦ የቀረ የጡረታ ገንዘብ ለማህበራዊ ዋስትና ሳይገባ የቀረ ከ600 ሚሊዮን በላይ ውዝፍ ጡረታ እንደዚሁ ጡረታ ማህበራዊ ዋስትና ቆርጦ ያስቀረበት ሂደት ነው ያለው። ባለፈው አመት እንደዚሁ በጋራ በነበርንበት ሂደት ላይ ለፕሮጀክቶች ሊከፈል ይገባ የነበረው ነገር ግን ሳይከፈል ያደረ ከ700 ሚሊዮን ብር በላይ እዳት ተረክበን ክፍያ እየፈጸመን ያለንበት አግባብ አለ።
ይህም ሆኖ የደሞዝ ክፍያ ጥርቱን ለማቃለል የክልሉ ፋይናንስ ቢሮም ባለፉት ህዳርና ታህሳስ ወራት ከ130 ሚሊዮን በላይ ብር ወደ ዞኖች ፋይናንስ ቢሮ ማስተላለፉን ኃላፊው አስታውቋል።
አሁንም ከታህሳስ ጀምሮ በእነዚህ በተለይ ሁሉም አካባቢ ላይ መጠነኛ የሆኑ ከታህሳስ ጀምሮ ጉለቶች አሉ። በጣም የተጋነኑ አይደሉም። ያንንም ባንሰጣቸው በራሳቸው ሸፍነው የሚሄዱበት አግባብ አለ። ነገር ግን በእነዚህ መዋቅሮች አካባቢ ላይ አሁንም በጣም ከፍተኛ የሆነ ጫና ነው ያለብን። እኛም እነሱም ጫና አለባቸው። እስከ 130 ሚሊዮን በወር ብድር እየሰጠ ነው ያለው።
ለደህንነታቸው ስለሚሰጉ ስማቸው በብዙሃን መገናኛ እንዳይገለጽ ጠየቁን የስልጤ ዞን ስልጤ ወረዳ መንግስት ሰራተኛ በአንጻሩ በወይዘሮ ዘይቱና የተባለው የታህሳስ ወር ደመወዝ እንዳልተከፈላቸው ገልጸው ሐሰት ነው ሲሉ ምላሻቸውን አጣጥለዋል።
የስድስት ሴክተር አልተከፈለም። ሴክተሮችን ፊክስድ አድርጋል። ለሌላው የተከፈለውን ጭምር ነው የሚያቀላቅሉት እነሱ።
ስማቸው እንዳይገለጽ ያስጠነቀቁን አንድ የሀዲያ ዞን የሾኔ ከተማ አስተዳደር መምህር ግን ደሞዛቸው ተቆራርጦ እንጂ ወቅቱን ጠብቆና ተሟልቶ እንደማይከፈላቸው ለአሜሪካ ድምጽ በስልክ ተናግሯል።
ገቢ ሰብስበን እንከፍላለን እያሉ ሳይከፍሉልን ነው እስካሁን ድረስ ያቆዩት። መምህራን የተወሰነ ኃይል ያው ስራ ለማቆምም ወስኖ ነበር። አሁንም ቢሆን ትምህርት እስካሁንም ያው መምህሩ በዚህ 50% ምክንያት ቅሬታ ላይ ስላለ ትምህርት አልተጀመረም። አሁንም
የታህሳስና የህዳር ወር ደሞዝ ተከፍሏቸዋል።
ታህሳስና የህዳር ወር ደሞዝ ተከፍሎልናል። የመስከረም ወር 50% አልተከፈለልንም እስካሁን ድረስ።
የአካባቢውን ፖለቲካና ማህበራዊ ሁኔታን በቅርበት እንደሚከታተሉም የሚናገሩትና የአሜሪካ ድምፅ አስተያየታቸውን የጠየቃቸው የዋቸሞ ዩኒቨርሲቲ መምህር ሀብተ ፍቅሬም ደሞዝ በወቅቱ አለመክፈል የመንግስትን ድክመት ያሳያል ሲሉ የችግሩን ክብደት አስገንዝቧል።
አንድ በአካባቢ ላይ በኃላፊነት ላይ በቦታ ላይ ያለው የመንግስት ባለድርሻ አካል ወይም ከፋዩ በቦታ እንደሌለ አቅም እንደሌለውና የሆነ ችግር አሰራር እንዳለ ነው የሚያሳየው። ይሄ በጣም የሚያሳፍር ተግባር ነው። አክቹዋሊ በበኩሌ እኔ በታሪክ ሰምቼ አላውቅም። አንድ ሰራተኛ ቀጥሮ የሆነ መስሪያ ቤት አስቀምጦ ደሞዝ ያለመክፈል ማለት የዛን አካል የዛን ግለሰብ ህይወት ላይ ባለው ማህበራዊ ትስስር ላይ ኑሮ ላይ እስከመቼው ደረጃ ነው የሚሆነው? ደሞዝ ተያዘ ማለት የቤት የአንድ ሰውዬ የአንድ ግለሰብ የሙሉ ቤተሰብ ህይወት ነው የሚያዘው። አንድ ሰራተኛ አንድ ብቻ አይደለም የሚሆነው። በዛ ወንድም ሴት ልጅ ሊኖረው ይችላል። ሌላ ማህበረሰብ አወቃቀሮች የቤት ክራይ ሊኖረው ይችላል። የጤና መድን ሊኖረው ይችላል። ይህን ሁሉ ታሳቢ አድርጎ ነው አንድ ሰውዬ ስራ ሲሰራ ለዛ የሆነኛ ብሎ ነው የሚሄደው። በመሀል ላይ ቢታመም ልጆቹ ከትምህርት ገበታ ቢወጡ መልሶ ወደዛ መዋቅር ላይ ለማስገባት በእኛ ሀገር ኮንቴክስት ላይ የሚከፈለን ኢንሹራንስ አለው እና ስቴት ፍሪ አይደለንም። እነ መንግስት ጣልቃ ገብቶ የሚያደርግልን ነገር ምንም የለም። በሰራ ነው በከፈል ነው እንዲ ነው የምናገኘው። ይህን መንግስት የማይከፍል ከሆነ ህልውናችን አደጋ ላይ እንደወደቀና የመንግስት ጣልቃ ገብነት ወይም አሰራር ችግር እንዳለው የሚያሳይ ነው።
በአዲሱ ማዕከላዊ ኢትዮጵያ ክልል ሀዲያና ከምባታ እንዲሁም ስልጠ ዞኖች ከደሞዝ ክፍያ ጋር በተያያዘ የትምህርት ቤቶችና የሕክምና ተቋማት ስራ ተስተጓጉሎ እንደነበር በኋላም ክፍያው ተፈጽሞ በከፊል ወደ ስራ መመለሳቸውን በተለያዩ ጊዜያት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የምሽቱ ዝግጅታችን ቀጥሏል። ወደ ሌላ ዜና ስናልፍ ኤርትራ ህዝቦቿን በብርቱ የጭቆና መዳፍ በማፈን ከባድ የሰብአዊ መብት ረገጣና ስልታዊ ቅጣት መፈጸሟን ቀጥላለች ሲሉ የሰብአዊ መብት ተሟጋቾች አስጠነቀቁ። የሰብአዊ መብት መርማሪዎች ሪፖርታቸውን ትናንት ረቡዕ ለተባበሩት መንግስታት የሰብአዊ መብት ጉዳዮች ምክር ቤት ባቀረቡበት ወቅት ነው ይህን ያሉት። ሊዛ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል።
የኤርትራ የሰብአዊ መብቶች አያያዝ አንዳችም የመሻሻል ምልክት ሳይታይበት አሳሳቢ ሆኖ መቀጠሉን የአካባቢው ጉዳይ አዋቂዎች ይናገራሉ። የማሰቃየት ድርጊት፣ የዘፈቀደ እስርና ግድያ እንዲሁም ደብዛ መጥፋትን ጨምሮ መጠነ ሰፊ የሰብአዊ መብት ረገጣ መቀጠሉን የሚያረጋግጡ አስተማማኝ ሪፖርቶች ከእጄ ገብተዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ጽህፈት ቤት አስታውቋል። የሚፈጸሙትን የመብት ጥሰቶች ለመከላከል ለመመርመርና ብሎም ማስተካከያ እንዲደረግ መንግስት የወሰደው እርምጃ ስለመኖሩ አንዳችም ማስረጃ የለም ሲሉም የመንግስታቱ ድርጅት የኤርትራ ጉዳይ ልዩ ዘጋቢ መሐመድ አብደል ሰላም ባቢከር ያስረዳሉ።
የኤርትራ ባለስልጣናት ባለፉት ሁለት አስርተ ዓመታት ውስጥ የአገራቸውን አሳሳቢ የሰብአዊ መብት አያያዝ ችግር ለመቅረፍ ያሳዩት ጨርሶ ኃላፊነት ያለመውሰድ ዝንባሌ መንግስት የሚያራምደው ፖሊሲ አካል ነው። በሀገሪቱ ያለው በግ ተጠያቂነት የሌለበት አሰራር ተጎጂዎች ስለደረሱባቸው በደሎች አንዳች እንዳይተነፍሱ አድርጓቸዋል። ተለይተው የሚታወቁ ከባድ የመብት ጥሰቶችና አሰራሮችን በስፋት ቀጥለዋል።
ባቢከር እንደሚሉትም ኤርትራውያን የዜግነት መብቶቻቸውን ተገፈዋል። ከ30 ዓመታት በላይ በዚያች ሀገር ምርጫ ያለመካሄዱን የተናገሩት የፖለቲካ ቡድኖች ከገዢው ፓርቲ ውጭ እንዳይደራጁ እንዲሁም ነጻ ሚዲያና የሲቪክ ማህበራትም መከልከላቸውን ይጠቅሳሉ። በተጨማሪም የኤርትራ የብሔራዊ ውትድርና አገልግሎትን ለማሻሻል ምንም አይነት እርምጃ ለመወሰዱን አመልክተው ገደብ ሳይበጅለት የቀጠለው የብሔራዊ ውትድርና አገልግሎት ኤርትራውያን በግዳጅ የጉልበት ስራና ጾታዊ ጥቃትን ጨምሮ ከባድና ዘግናኝ ያሏቸው በደሎች እየደረሱባቸው መሆኑን ተናግረዋል።
I routinely receive information regarding individuals who have been conscripted for the past 20 years.
ላለፉት 20 ዓመታት በብሔራዊ ውትድርና አገልግሎት ተመዝግበው የሚገኙ የዜግነት የማህበራዊና ኢኮኖሚያዊ መብቶቻቸው የተገፈፉ፣ የመስራት በሰላም የመኖር የቤተሰባዊ ህይወት ባለቤትነት፣ ከቦታ ወደ ቦታ የመዘዋወርና ትምህርት የመከታተል መብቶቻቸውን የተገፈፉ ግለሰቦችን የሚመለከቱ መረጃዎች በየጊዜው ይደርሱኛል። በተጨማሪም የብሔራዊ ውትድርና ግዳጁ ሸሽተው በወጡ ግለሰቦች በቤተሰቦቻቸውና በማህበረሰባቸው ላይ ጭምር ከባድና በጅምላ የሚፈጸሙ የቅጣት አይነቶች ይደርሱባቸዋል።
በወታደራዊ ምልመላ ዘመቻዎች ወቅት ዜጎች በጅምላ ተከበው የሚያዙበት አሰራር መቀጠሉን የሚያረጋግጡ መረጃዎች እንዳሏቸው የተናገሩት የመንግስታቱ ድርጅት የኤርትራ ጉዳይ ልዩ ዘጋቢ አክለውም የኤርትራ መከላከያ ሰራዊት ከኢትዮጵያ እንዲወጣ ስምምነት ቢደረስም አሁንም ድረስ ግን በትግራይ ክልል ውስጥ እንደሚንቀሳቀስ ተናግረዋል። አያይዘውም ኢትዮጵያ ውስጥ በሚፈጸሙ የሰብአዊ መብት ጥሰቶች ውስጥ ይሳተፋል የሚሉ ውንጀላዎች እንደሚደርሷቸው ጠቁመዋል። የመንግስታቱ ድርጅት የኤርትራን ሰብአዊ መብቶች አያያዝ አስመልክቶ ያወጣውን ሪፖርት የተቃወሙት በጄኔቫው የተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ ሀብቶም ዘራይ ግርማይ መሰረተ ቢስ ውንጀላዎች ሲሉ ሪፖርቱን ውድቅ አድርገዋል። ኤርትራ ላለፉት 12 ዓመታት የዚህ ለፖለቲካ ዓላማ ሲባልና በተለይ የተነጣጠረ ዘመቻ ሰለባ ሆና ቆይታለች ብለዋል። አቶ ሀብቶም አክለውም ከሰብአዊ መብቶች ደፍጣጭነት ይልቅ ሀገራቸው የሰብአዊ መብቶች ከበሬታ የተመሰረተችበት መርህ ነው ብለዋል።
ሎርድ ሬዚስታንስ አርሚ ወይም የጌታ ተከላካይ ጦር የተባለው የዩጋንዳ ሽምቅ ተዋጊ ቡድን አዛዥ ጉዳት ላደረሰባቸው በሺዎች የሚቆጠሩ ዩጋንዳውያን ከ56 ሚሊዮን ዶላር በላይ ካሳ እንዲከፈላቸው ሄግ የተሰየሙት የዓለም አቀፍ የወንጀል ፍርድ ቤት ICC ዳኞች ወስነዋል። ትላንት ረቡዕ የካቲት 20/2016 ዓ.ም በተላለፈው ትዕዛዝ ከተካተቱት ውስጥ ከ50 ሺህ የሚጠጉ ተጎጂዎች ውስጥ የቀድሞ ሕፃናት ወታደሮችና ከተደፈሩ እናቶች የተወለዱ ልጆች ይገኙባቸዋል። ዶሚኒክ ኦንጎዌን በግድያ፣ በመድፈር፣ የግዳጅ ጋብቻና የሕፃናት ወታደር ምርመራን ጨምሮ በተከሰሰባቸው 61 ወንጀሎች ከ3 ዓመት በፊት ጥፋተኛ ተብሏል። በሮይተርስና በአሶሲየትድ ፕሬስ የተጠናቀሩ ዘገባዎችን ቆጅታዬ እንደሚከተለው ታቀርባለች።
የጌታ ተከላካይ ጦር የተባለው ቡድን መሪ ዶሚኒክ ኦንጎዌን በቀረቡበት የግድያ፣ ያስገድዶ መድፈርና አስገድዶ ማግባት እንዲሁም ልጆችን ለተዋጊነት መመልመል ጨምሮ 61 ክሶች ከሶስት ዓመታት በፊት ጥፋተኝነት ውሳኔ ተሰጥቶት ታስሯል። የአይሲሲ ይግባኝ ችሎት የጥፋተኝነት ውሳኔውንና የ25 ዓመታት እስራት ቅጣቱን በ2022 ዓ.ም መጨረሻ ላይ አጽድቆታል። ለሰለባዎቹ ካሳ ይክፈል የሚለውም የተከተለው ይህንኑ የይግባኝ ችሎቱን ውሳኔ ተከትሎ ነው። ለሰለባዎቹ ካሳ እንዲከፈል ውሳኔ ያስተላለፈውን ችሎት የመሩት የመሃል ዳኛው በርትራንድ ሽሚት ሲያስረዱ
በአራቱ ጥቃቶች ከዚያም በኋላ እጅግ በጣም ለማመን የሚያስቸግር ጭካኔ የተመላበት ጥቃት ተፈጽሟል። ቅድም በሰፊው እንደተናገርነው ከ100 የሚበልጡ ሴቶች፣ ልጃገረዶች፣ በሺዎች የተቆጠሩ ሕፃናት ተጠልፈው የተለያዩ እጅግ ከባድ ጥቃቶች ተፈጽሞባቸዋል። ከ15 ዓመት በታች የሆኑ ወንዶችና ሴቶች ታዳጊዎችም አሉባቸው። ብዙዎቹ ወሲባዊ ጥቃትን ጨምሮ ለመጠነ ሰፊ ጾታዊ ወንጀል ተዳርገዋል። አስረው ጭካኔ የተመላበት አካላዊና ስነ ልቦናዊ ወከባ ያደረሱባቸው፣ በግድ የኤልአርኤ ተዋጊ ያደረጓቸውም አሉ።
ኦንግዌ የካሳ ክፍያው ውሳኔ በተሰጠበት ችሎት ላይ አልቀረበም። የካሳ ክፍያው ገንዘብ መጠን ስለተሰላበት መንገድ ዳኛው ሲያስረዱ
ፍርድ ቤቱ ይህም ተምሳሌታዊ የሆነ ካሳ ለማስከፈል ምን ያህል ገንዘብ እንደሚያስፈልግ ሂሳቡን ለማስላት የተመረኮዘው በዚህ ዶሴ የተካተቱት ሰለባዎች አጠቃላይ ቁጥር ላይ ነው። ቀደም ሲል እንዳልነው ወደ 49,772 ገደማ ናቸው። በዚህ ሂሳብ ለሰለባዎቹ ተምሳሌታዊ የሆነውን ክፍያ ለመፈጸም 37,329,000 ዩሮ ይሆናል። ለተቀሩት ማህበረሰቦች ደግሞ ፍርድ ቤቱ ይቅርታ መጠየቅ፣ የመታሰቢያ ሐውልቶች ማቆም፣ የመታሰቢያ ጸሎት ስነ ስርዓት ማካሄድ፣ የእርቀ ሰላም ስነ ስርዓት ለመሳሰለው ደግሞ አድቧል። በዚህ መሰረት ወንጀሉን ፈጽመዋል ተብለው የተፈረደባቸው ሚስተር ኦንግዌን በጠቅላላው ወደ 52,429,000 ዩሮ መክፈል እንዳለባቸው ውሳኔ ሰጥቷል።
ዓለም አቀፉ ፍርድ ቤት የወሰነው ካሳ 50,000 ለሚሆኑ የጥቃት ሰለባዎች የሚከፋፈል ነው። ለእያንዳንዳቸው የሚደርሰውም ወደ 750 ዩሮ ወይም 800 ዶላር ገደማ ነው። በሰሜናዊ ዩጋንዳ ጉሉ ከተማ በኤልአርኤ ሽምቅ ተዋጊዎች ተጠልፈው የነበሩት ኦዶንግ ዊኒ የተመደበው ካሳ በቂ እንዳልሆነ ነው የሚናገሩት።
እኔ የታዘዘው ካሳ ፍትሃዊ አይደለም ባይ ነኝ። ምክንያቱም የሚሰጠን 750 ዩሮ ከሆነ በዩጋንዳ ገንዘብ ወደ 3 ሚሊዮን ሺሊንግ ማለት ነው። ትንሽ ነው። እኔ ለምሳሌ በጥይት እጄ ላይ ተመትቼ እጄ ተቆርጧል። ከባድ ስራ መስራት አልችልም። ገንዘቡ መሬት አይገዛልኝም። ለደረሰብኝ ጉዳት በቂ ካሳ አይሆንም።
የሽምቅ ተዋጊው ቡድን የቀድሞ አዛዥ ኦንግዌ ኖርዌይ እስር ቤት ላይ ሲሆን ለተወሰነበት ካሳ የሚከፍለው ገንዘብ እንደሌለው የዓለም አቀፉ ፍርድ ቤት ዳኞች አስታውቀዋል። ፍርድ ቤቱ ከራሱ የሰለባዎች ካሳ መዋጮ ፈንድ ወጪውን እንዲሸፍን ዳኞቹ ጠይቀዋል። የጥቃቱን ሰለባዎችም የካሳ ክፍያው በፍጥነት ይደርሰናል ብለው እንዳይጠብቁ ዳኞቹ ሳያስጠነቅቁ አላለፉም። መዋጮው አባል ሀገሮች በፍላጎት ከሚሰጡት ገንዘብ የሚሰበሰብ በመሆኑ በትዕዛዙ የተቀመጠውን የካሳ ክፍያ የሚሸፍን ገንዘብ መሰብሰብ ላይሳካም እንደሚችል አስታውቀዋል። የጌታ ተከላካይ ጦር የተባለው ቡድን በዩጋንዳ ጥቃት ማድረስ የጀመረው እንደ አውሮፓውያን የዘመን አቆጣጠር በ1980ዎቹ ከዓለሙ ፍርድ ቤት ቀንደኛ ተፈላጊዎች መካከል አንዱ የሆነው የወቅቱ መሪው ጆሴፍ ኮኒ የዩጋንዳ መንግስት ለመገልበጥ በተነሳበት ጊዜ ነበር። ቡድኑ ከዩጋንዳ በተመነጠረበት ጊዜም ተዋጊዎቹ ኮንጎ፣ ማዕከላዊ አፍሪካ ሪፐብሊክ እና ደቡብ ሱዳን ውስጥ መንደሮችን ማሸበሩን ተያያዙት። ዶሚኒክ ኦንግዌን ያኔ በጆሴፍ ኮኒ ይመሩ በነበሩት ታጣቂዎች ከተጠለፉት በርካታ ልጆች መካከል ነበር። የ9 ዓመት ልጅ የነበረውን ኦንግዌን በልጅነቱ ለተዋጊነት መለመሉት። ከዚያም የቡድኑ ዋና አዛዥ እስከመሆን ደረሰ። በሱ ትዕዛዝ ኤልአርኤ እንደ አውሮፓውያን የዘመን አቆጣጠር በ2000ዎቹ ዓመታት ሰሜን ዩጋንዳ በሚገኙ የተፈናቃይ ካምፖች በሲቪሎች ውስጥ ላደረሷቸው ጥቃቶች ኃላፊ ሆኗል። ጠበቆቹ እሱም ራሱ የቡድኑ የጭካኔ አድራጎት ሰለባ ነው ብለው ተከራክረውለታል። የክስ ሂደቱን የመሩት የዓለም አቀፉ የወንጀል ፍርድ ቤት ዳኞች ግን የለም፣ ወንጀሉን በፈጸመበት ወቅት ክፉ ደጉን የለየ አዋቂ ሰው ነበር በማለት ክርክሩን ውድቅ አድርገውባቸዋል።
አሁን ደግሞ የኮንጎ ዲሞክራሲያዊ ሪፐብሊክ የተመለከተ ዘገባ ስንሻገር የተባበሩት መንግስታት ድርጅት ሰላም አስከባሪዎች ከ25 ዓመታት በኋላ ሁከት ከምታመሰው የኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ አካባቢ ማስወጣት ጀምሯል። በሮይተርስ የተናገረውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
ሞኑስኮ በመባል የሚታወቀው የተባበሩት መንግስታት የሰላም አስከባሪ በአገሪቱ ምስራቅ የሚገኘውን የካማኒዮላ ጦር ሰፈር ትናንት ረቡዕ እንደ አውሮፓ አቆጣጠር የካቲት 28 ለኮንጎ ባለስልጣናት አስረክቧል። እንደ አውሮፓ አቆጣጠር በ2005 የተመሰረተው የካማኒዮላ ጦር ሰፈር ሲቪሎችን የመጠበቅና በምስራቅ ደቡብ ኪቩ ግዛት ጸጥታን የማስጠበቅ ኃላፊነት ተሰጥቶት ነበር። በርክክብ ስነ ስርዓት ላይ የሞኑስኮ ዋና ኃላፊ ቤንቱ ኬታ ዝውውሩ ለተልእኮ ማብቃት ማሳያ እንደሚሆን ያላቸውን ተስፋ ገልጸዋል። እንደ ሞኑስኮ ገለጻ ዝውውሩ ከደቡብ ኪቩ ለመልቀቅ ከመጀመሪያዎቹ የተነሳሽነት እርምጃዎች አንዱን ያመለክታል። ኬታ ኮንጎ ባለስልጣናት ጋር ርክክቡን በስርዓትና በኃላፊነት ለመወጣት በጋራ ለመስራት ያለውን ቁርጠኝነት በድጋሚ ተናግረዋል። ሞኑስኮ ወደ 15,000 የሚጠጉ የሰላም አስከባሪ ኃይሎች ያሉት ሲሆን በደቡብ ኪቩ፣ ሰሜን ኪቩ እና ኢቱሪ በተጨናነቁ ግዛቶች ይሰራል። በኮንጎ የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ ቢንቱ ኬታ
የካማኒዮላ ጦር ሰፈር ርክክብ በሞኑስኮ ካማኒዮላ እየተካሄደ ካለው የፖሊስ ንዑስ ኮሚሳሪያት ግንባታ ጋር ተዳምሮ ሌሎች አካባቢዎችን ለቆ በመውጣት በቅርብ ጊዜ ውስጥ ወደ አካባቢው ባለስልጣናት ለሚተላለፉ ሌሎች የሞኑስኮ ጦር ሰፈሮች አርአያ ሆኖ ያገለግላል የሚል እምነት አለኝ።
በዲሞክራቲክ ሪፐብሊክ ኮንጎና በተባበሩት መንግስታት ድርጅት የተጀመረው አካባቢውን ለቆ የመውጣት እቅድ እንደ አውሮፓ አቆጣጠር እስከ ሚያዝያ 30 ድረስ ወታደራዊና የፖሊስ አካላት ከደቡብ ኪቩ ሙሉ በሙሉ መውጣትን ያካትታል። የደቡብ ኪቩ የክልል ፖሊስ ኮሚሽን ኮሚሽነር ጄኔራል አሲዮ ሮጀር
ይህን የጦር ሰፈር በኃላፊነት የተረከበ የክልል ኮሚሽነር እንደመሆን የመጠን የፓኪስታን የሞኑስኮ ክፍለ ጦር ንብረቶችን በታማኝነት፣ በትጋት፣ በሙያተኝነት እንደሚጠብቁና በዚህ ክልል ሰብአዊ መብቶች እንዲከበሩ፣ ሰላምና መረጋጋት እንዲሰፍን ቃል እገባለሁ።
የካሚኒዮላ የሲቪል ማህበረሰብ ተወካይ አሲፊዌ ባለጊዚ አንድሬ እንዲህ ይላሉ።
አሁን መንግስታችን ህዝቡና ንብረቶችን የመጠበቅ ሚናውን በተሟላ መልኩ እንዲወጣ ጥሪያችን እናቀርባለን። ጸጥታ ወሳኝ የሆነ ዘርፍ በመሆኑ መንግስት ሚናውን በተሟላ መልኩ ሊወጣ ይገባል። በተለይም በሞኑስኮ የተገኘው ውጤት ሞኑስኮ ቢሄድም እንደ ሞኑስኮ አጠናክሮ የሚቀጥል መሆኑን ለህዝቡ ማረጋገጥ ይኖርበታል።
የተባበሩት መንግስታት ድርጅት ሰላም አስከባሪዎችን በሁከት ከሚታመሰው የኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ አካባቢ ማስወጣት የጀመረው ትናንት ረቡዕ ሲሆን ሩዋንዳና ዩጋንዳ ድንበር አቅራቢያ በሚገኘው የጦር ሰፈር የስንብት ስነ ስርዓት ተደርጎላቸዋል።
የኬንያ መንግስት ግብር በብዛት በመሰብሰብ የመንግስትን ወጪ በመቀነስ ምጣኔ ሀብቱን ለማጠናከር እንደተነሳ አስታወቀም። ኬንያ ዕዳዎቿን እየከፈለች በአቅሟ እንድትኖር ለማድረግም እየሰራው ነው ብሏል። የአገሪቱ መንግስት ይህን የተናገረው የአፍሪካ ልማት ባንክ እንደ አውሮፓውያን አቆጣጠር በዘንድሮ 2024 ትንበያው ኬንያና ኢትዮጵያን ጨምሮ በአራት የአፍሪካ ሀገሮች የሸቀጦች ዋጋ መናር ህዝባዊ አመፅ ሊያስነሳ እንደሚችል ሰሞኑን ማስጠንቀቁን ተከትሎ ነው። መሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አቀርባለች።
የአፍሪካ ልማት ባንክ የአህጉሪቱን ሀገሮች መጻኢ የምጣኔ ሀብት ይዞታ የተነበየበትን ሪፖርቱን አውጥቷል። እየጨመረ የሚሄደውን የሸቀጥ ዋጋ ምን እንደሚያደርጉት አሁንም መላቅጡ የጠፋባቸው በርካታ ሀገሮች እንዳሉ ነው ሪፖርቱ ያመለከተው። ለዚህም ወደ ውጪ ከሚልኩት ሸቀጥ ይበልጥ ከውጪ የሚያስገቡ ሀገሮች የገንዘባቸው የውጪ ምንዛሪ አቅም መዳከም እና የምጣኔ ሀብት እንቅስቃሴ መቀዛቀዙን በምክንያትነት ይጠቅሳል። ኢትዮጵያን፣ ኬንያን፣ አንጎላን እና ናይጄሪያን በመሳሰሉ አንዳንድ ሀገሮች የመሰረታዊ የምግብ ነክ ሸቀጦች ዋጋ ማሻቀቡ ህዝባዊ አመጽ ሊያስነሳ እንደሚችል አህጉራዊው የፋይናንስ ተቋም አስጠንቅቋል። ባለፈው ሳምንት ረቡዕ የኬንያ ፕሬዚደንት ዊሊያም ሩቶ ናይሮቢ ውስጥ ለጋዜጠኞች በሰጡት ቃል መንግስታቸው ህዝቡን የተጫነውን ምጣኔ ሀብታዊ ችግር ለማቃለል በቂ ስራ ሰርቷል ብለዋል።
The strategy we have put in place over the last 1 year has seen the cost of living
ባለፈው አንድ አመት ውስጥ ስራ ላይ ያለው ቀዳችን የኑሮ ውድነቱን ቀንሷል። የምግብ ዋጋም ወርዷል። የሸቀጥ ዋጋ ውድነቱ እየቀነሰ ሄዷል። ሀገራችን ያለባት ዕዳ ያያዛችን በተመለከተም ሰርተናል።
ፕሬዚደንቱ ሀገሪቱ የውጭ ዕዳ እንዲጫናት ያደረገውና በቂ ግብር ሳይሰበስብ ወጪና ገቢዋ እንዲዛባ ያደረገው ያለፈው መንግስት ነው በማለት ወንጅለዋል። በምጣኔ ሀብት ማሻሻያው አጀንዳ መሰረት በምግብ ዋጋ መናር የተነሳ የተጎዳውን የሀገሪቱን ህዝብ ለመርዳት ተብሎ ስራ ላይ ውሎ የነበረውን የነዳጅ ዋጋ ድጎማ መንግስታቸው ሰርዟል። የእርምጃ ህዝባዊ አመጽ ሊያስነሳ እንደሚችል ነው የአፍሪካ ልማት ባንክ ያስጠነቀቀው። ባንኩ ባካሄደው ምርምር ባለፈው እንደ አውሮፓውያን የዘመን አቆጣጠር በ2023 ዓመተ ምህረት 19 የአፍሪካ ሀገሮች ባለ ሁለት አሃዝ ወይም ከ10 ከመቶ በላይ የሸቀጥ ዋጋ ንረት አስመዝግበዋል። በዚህ በየካቲት ወር የኬንያ ማዕከላዊ ባንክ የገንዘብ ፖሊሲ ኮሚቴ የሀገሪቱ ገንዘብ ዋጋ ማሽቆልቆሉ የዋጋ ንረቱንና ከውጪ የሚገቡ ሸቀጦችን ዋጋ እንዲያሻቅብ በማድረጉ ህዝቡ ለባሰ የምግብ ዋጋ መወደድ እንዲዘጋጅ አስጠንቅቋል። ኬንያውያን ከአሁን ቀደምም በምግብ ዋጋ መወደድ የተነሳ የተቃውሞ ሰልፍ አካሂደው ያውቃሉ። አሁንም በየህዝባዊ ስብሰባውና በማህበራዊ መገናኛዎች ላይ ቅሬታቸውን መግለጻቸውን ቀጥለዋል። የናይሮቢ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ሳሙኤል ኒያንዴሞ እንደሚሉት አንዳንድ ኬንያውያን አንድ አመት ከመንፈቅ ላስቆጠረው የዊሊያም ሩቶ መንግስት ያላቸው ትዕግስት እየተሟጠጠ ነው።
Kenyans, their patience is eroding. Unless some of these issues are addressed with urgency, there will be some animosity.
ኬንያውያን ትዕግስታቸው እየተሟጠጠ ስለሆነ እነዚህ ችግሮች በፍጥነት መፍትሄ መገኘት አለበት። ተወደደ ተጠላም ተቃውሞ ይነሳል። ይህ በየፖለቲካው ስብሰባዎች ላይም እየታየ ነው። ሰዎች አሁን በድፍረት ፕሬዚዳንቱ ላይ ጮህባቸዋል። ይሄ ምንድን ነው የሚያሳየው? ሰው እየተንገፈገፈ መሆኑን ነው የሚያሳየው። መጀመሪያ ለዋና ዋናዎቹ ችግሮች መፍትሄ መፈለግ መጀመር አለብን። መጀመሪያ የኑሮ ውድነቱን እናሻሽል።
የኬንያ መንግስት በበኩሉ የምግብ ዋጋ እንዲቀንስ ለማድረግ ችለናል፣ ብዙ ገንዘብ ለዕዳ ክፍያ ያዋልን ቢሆንም ምጣኔ ሀብቱ እየተሻሻለ ነው ይላል። ፕሬዚደንት ሩቶ የገንዘባችን አቅም እንዲጠነክር፣ የምግብ ዋጋውም እንዲቀንስ ከውጪ በምናስገባው የምግብ ነክ ሸቀጥ ላይ መተማመናችን መቅረት ይኖርበታል ብለዋል።
The 500 billion Kenya shillings we spend every year to import food into Kenya will only go down.
በየአመቱ ከውጭ ለምንገዛው ምግብ የምናወጣው 500 ቢሊዮን የኬንያ ሺሊንግ በአንድ ጊዜ ሊቀንስ የሚችለው ምግቡን እዚሁ ካመረት ነው ብቻ ነው። ያንን ለማድረግ በቁርጠኝነት እርምጃ በመውሰድ ላይ ነን። እንደ መንግስት ከውጭ መግዛታችንን በቀጣዮቹ 5 አመታት ውስጥ በ50% ለመቀነስ ተነስተናል።
የናይሮቢ ዩኒቨርሲቲው የምጣኔ ሀብት መምህር ሳሙኤል ያንዴሞ በበኩላቸው የኬንያ ሺሊንግ የዶላርና የሌላም ገንዘብ ምንዛሬ ዋጋ ማሽቆልቆሉ የምግብ ዋጋውና ኢኮኖሚው ላይ አንደምታ እንደሚኖረው ያመለክታሉ።
All macroeconomic variables are thrown red lights. We should not be fooled that the shilling is going to stabilize and slowly. A shilling cannot stabilize the...
የሀገሪቱ አጠቃላይ ምጣኔ ሀብት ይዞታ የሚጠቁሙት ዋና ዋና ዘርፎች ሁሉንም ያደጋ ምልክት አሳይቷል። የሺሊንግ ዋጋ በቅርቡ ይረጋጋል ብለን ራሳችን አናታል። በብልጣብልጥነት በዩሮቦንድ በኩል የሚደረገው አያረጋጋውም። እሱ ላጭር ጊዜ ካልሆነ የትም የሚያደርስ አይመስለኝም። የሺሊንግ ዋጋ ካልተረጋጋ የወለድ መጠኑን በጣም ከፍ እንዳለ የሚቀጥል ከሆነ ነጋዴው የሚያስፈልገውን ብድር ለማግኘት አይችልም። በዚያም ላይ ከኬንያ የአገር ውስጥ ገቢ ባለስልጣን መረጃ እንደሚጠቁመውም ግብር በታለመው መሰረት ተሰብስቦ እየገባ አይደለም።
የአፍሪካ ምጣኔ ሀብት በ3.2% እንደሚያድግ ይጠበቃል። የአፍሪካ ሀገሮች ከጊዜ ወደ ጊዜ አስተማማኝነት እየራቀው የሄደውን የዓለም ሁኔታና እየተባባሰ ያለውን ጂኦፖለቲካዊ ፉክክር ለመቋቋም የሚያስችሏቸውን አቅሞች እንዲገነቡ የአፍሪካ ልማት ባንክ አሳስቧል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችን፣ የካቲት 21 የምሽቱ ዝግጅታችን አሁንም እንደቀጠለ ነው። የመጀመሪያውን አጋማሽ አጠናቀን አሁን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነው የምንገኘው። በሁለተኛው አጋማሽ የመጀመሪያ ቅንብራችን ስራ ማጣትና ዝቅተኛ ክፍያ የሕክምና ባለሙያዎች ፍልሰት ማባባሱን ኢትዮጵያን በተመለከተ ማለት ነው። እሱ የተመለከተ ነው። አብራችሁን ቆዩ። በኢትዮጵያ ከፍተኛ የሐኪሞች እጥረት ካሉባቸው አፍሪካ ሀገሮች ውስጥ አንዷ ብትሆንም የሕክምና ትምህርታቸውን አጠናቀው ለሚመረቁ ሐኪሞች ስራ ማጣት አሁን ፈተና ሆኖ መቀጠሉን እና አንዳንዶችም ተስፋ ቆርጠው ሙያቸውን ለመቀየር መገደዳቸውን ይገልጻሉ። በስራ ላይ ያሉትም የሚከፈላቸው ዝቅተኛ ደሞዝ ሊያኖራቸው ባለመቻሉ ተጨማሪ ገቢ ለማግኘት ከሀገር መውጣትን እንደ አማራጭ እንደሚወስዱት የገለጹ ሲሆን በሕክምናው ዘርፍ የተማረ ሰው ፍልሰት በከፍተኛ መጠን እንዲጨምርም አድርጓል። በዚህ ዙሪያ ስመኝሽ የቆየ የጤና ባለሙያዎችና የጤና ሚኒስቴርን አነጋግራ ተከታዩን አሰናድታለች።
አብዱል ሐኪም ነስሩ እጅግ ይወደው የነበረውን የሕክምና ትምህርት ለስድስት ዓመት ተኩል ተከታትሎ በ2005 ዓ.ም ከሐሮማያ ዩኒቨርሲቲ ሲመረቅ የሕይወቴ ጥሪ ነው በሚለው ሙያ ለማገልገል ትልቅ ህልም ነበረው። በሕክምና ሙያ በቆየበት 10 ዓመት ይከፈለ የነበረው ክፍያ ግን ከእጅ ወደ አፍ በመሆኑ የራሱን ኑሮ ለመመስረት እንዳላስቻለው ይናገራል።
ትንሽ ይከብዳል። ኖርማሊ በዛ ዓለም ውስጥ ቤት ተከራይተሽ ድጋሚ ለራስሽ ወጪችለሽ መኖር መንቀሳቀስ በጣም አስቸጋሪ ነው። ኢቨን የቤት ክራይ ለመክፈል ራሱ የማይሆን ገንዘብ ነው ደሞዝሽን የምትቀበዩ። ከዛ ደግሞ ታክሲ ወጪ አለ፣ የራስሽ ወጪ አለ፣ የምግብ ማር ጨምር ትንሽ አስቸጋሪ ነው የሚሆነው። ያን ክራይ አይረካም።
አብዱል ሐኪም የመጀመሪያ ስራውን በኦሮሚያ ክልል ምስራቅ ሐረርጌ ጋራ ሙለታ ሆስፒታል ውስጥ ሲጀምር ደሞዙ 2500 ነበር። ከወራት በፊት ስራውን ለመልቀቅና የተሻለ ገቢ ሊያገኝ ወደሚችልበት የንግድ ስራ ለመሰማራት ሲወስን ደግሞ ደሞዙ 10500 ነበር።
የቤት ክራይ እንደምታውቂው ነው። ኢቨን ከአዲስ አበባ በጣም ሩቅ የሚባለው ቦታ ላይ የራሱ ትራንስፖርት በጣም ሩቅ የሆነባቸው ቦታዎች ማለት ነው የቤት ክራይ ብትከራይ ቢያንስ ከ5000-7000 ብር ድረስ እንደ ሁኔታው ልታወጪ ትችላለች። እስከ 10000 ታወጭበት ጊዜ ኖር ትችላል። እንደ ቤቱ አይነት በትራንስፖርት ታወጭ ትችላለች። ፐርሰናል የሚባሉ ነገሮች አሉ። እነሱን እንኳን ለመሟላት በቂ አሉ።
ልክ እንደ አብዱል ሐኪም በሕክምና ሙያ የተሰማሩ በርካታ የጤና ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ አሁን ካለው የኑሮ ውድነት ጋር የሚመጣጠን ባለመሆኑ ስራቸውን ለመቀየር ወይም ከሀገር ለመውጣት እንደሚገደዱ ይገልጻሉ። ለስራ ቻይና በሄደበት ወቅት በስልክ ያነጋገርነው አብዱል ሐኪም ረጅም ጊዜ ፈጅቶበትም ቢሆን የኢኮኖሚ ጫና የሚወደውን ሙያ እንዲተው ስላስገደደው አሁን በመኪና ዕቃ መለዋወጫ ንግድ ላይ ተሰማርቷል። በ2015 ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ጥቁር አንበሳ ኮሌጅ ተመርቀው በአንጎልና ህብለሰረሰር ስፔሻሊስት ከሆኑ በኋላ እስከ ቅርብ ጊዜ ድረስ በኮሌጁ በመምህርነት ያገለገሉት ዶክተር ሳሙኤል ጌታሁንም አሁን ከኢትዮጵያ ውጪ ናቸው። ዶክተር ሳሙኤል እንደሚሉት 7 አመት ከሚፈጀው መደበኛ የህክምና ትምህርት በኋላ ተጨማሪ 5 አመታትን ተምረው ስፔሻላይዝ የሚያደርጉ ሐኪሞች ሳይቀሩ የሚከፈላቸው ክፍያ ለመኖር አይበቃቸውም።
መንግስት ሆስፒታል ደረጃ ከሆነ ደሞዙ በጣም አነስተኛ የሚባል ነው። 11,305 ብር ነው የአንድ ስፔሻሊስት ሐኪም በሆስፒታል ደረጃ ከሆነ። ምናልባት በአሲስታንት ፕሮፌሰር ደረጃ ያለው በዩኒቨርሲቲ አስተማሪነት የሚያገለግሉት ሄደ ቢባል 15,396 ብር ይመስለኛል። እና እነዚህ ናቸው እንግዲህ ይሄ በተለይ አሁን ባለው የኑሮ ኢንፍሌሽን፣ አሁን ባለው የብር አቅም አንድ ስፔሻሊስት ሐኪም ቤተሰቡን አስተዳድሮ ሙሉ ለሙሉ ስራው ላይ ፎከስ አድርጎ በዚህ ደሞዝ ቤዚክ የሚባሉትን ፍላጎቶች ያሟላል ማለት አስቸጋሪ ነው። የቤት ክራይ ስንት ነው? አሁን ለኑሮ ለአስቤዛ የሚያስፈልጉ ነገሮች ስንት ናቸው? የልጆች ትምህርት ቤት ስንት ናቸው? ስታስቢ በጣም የማይሆን ነገር ነው።
በፌስቡክ አማካኝነት የጤና ትምህርትና ተያያዥ መረጃዎችን ለሕዝብ በሚያደርሰው ሐኪም የተሰኘው የፌስቡክ ገጽ ላይም ተመሳሳይ ቅሬታዎች በብዛት ይቀርባሉ። ለምሳሌ ዶክተር ሀብታሙ አውለው የተሰኙ አንድ ሐኪም የአንድ ጫማ ዋጋ 12,500 ብር መድረሱን ጠቅሰው ባጋሩት መልእክት የአንድ ጠቅላላ ሐኪም ደሞዝ ከታክስ በፊት 9,500 መሆኑን ገልጸው በስራና በትምህርት ላይ ያለውን የሕክምና ባለሙያ ብቻ ሳይሆን ሀገር ተረካቢ የሆኑ የብዙ ተስፈኛ ህጻናትን ሞራልና የወደፊት ተስፋ በእጅጉ እየጎዳው ነው ብለዋል። ከዝቅተኛ ክፍያ በተጨማሪ ለኢትዮጵያ ጤና ስርዓት ፈተና የሆነው ከፍተኛ የሐኪም እጥረት ባለበት ሀገር አዲስ ተመራቂ ሐኪሞች ስራ ለማግኘታቸው ነው። በአንድ ወቅት ኢትዮጵያ ውስጥ የነበረውን የሐኪም እጥረት ለመቅረፍ የጤና ሚኒስቴር በወሰደው እርምጃ በአጭር ጊዜ ውስጥ የጤና ማስተማሪያ ኮሌጆችንና ወደ ህክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር በማሳደጉ ላለፉት 10 ዓመታት ገደማ በአመት ከ3000 እስከ 4000 የሚደርሱ የህክምና ባለሙያዎች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ የሚመረቁ ሐኪሞች ግን የሚቀጥራቸው የጤና ተቋማት ማግኘት እንዳልቻሉ በተደጋጋሚ ገልጻሉ። ዶክተር ሳሙኤል ያስተማሯቸው ተማሪዎች በዚህ ውስጥ ሲያልፉ ማየታቸው ያሳዝናቸዋል።
ከባድ ችግር ነው። ኖርማሊ አንድ ሰው ከተለያየ ኢኮኖሚ ባክግራውንድ ይመጣል። ከዛ ቤተሰብ ጥሩ ተማሪ ስትሆኝ ነው ህክምና የምትገቢው። ህክምና ገብቶሽ 7 ዓመት 6 ዓመት ተኩል እስከ 7 ዓመት በጣም ኢንቴንሲቭ የሆነ ትሬኒንግ ካረግሽ በኋላ ስራ የለም መባሉ ያውም የስራ ክፍተቱ ያለ የሐኪምና የታካሚ መጠን ባልተመጣጠነበት ሁኔታ እንደዚህ አይነት ክፍተቶች መፈጠራቸው ትንሽ በተለይ በተማሪ አንጻር አድርገሽ ነው ስታዩ ተመርቆ ተስፋ እንደማጣት ነው።
ዶክተር ሳሙኤል ይህ ሁኔታ በአዳዲስ ተመራቂ ሐኪሞችና በሀገር ላይ የሚፈጥረውን ጫናም እንዲህ ይገልጹታል።
በጣም በጣም ፍረስትሬት የሚያደርግ በጣም የልጆችን ጎልደን የምንለውን ኤጅ ነው የሚወስደው። ምክንያቱም 6 ዓመት ተኩል አንድ 18 ዓመት ልጅ የ19 ዓመት ልጅ 6 ዓመት ተኩል ውስጥ ህክምና ትምህርት ቤት ውስጥ ሌላ የትሬኒንጉ በጣም ኢንቴንሲቭ መሆን ሌላ ነገሮችን ከጎን እንዳታስኬጂ ትንሽ ይከብዳል። እንደሌላው ትምህርት አይደለም። 2-3 ዲግሪ ለመያዝም ንግድም ለመጀመር በይሁ ሌላ አይነት ነገርም ለማድረግ ያስቸግራል። ምክንያቱም ህክምና ሙሉ ትኩረት የሚጠይቅ ስራ ነው። ያን ሁሉ ጉዳት ስታዩ ሲወጣ ስራ ለማግኘት ማለት ታካሚው እያለ በሽተኛው እያለ ሌላው ሐኪም ኦልሬዲ ስራ ያገኘው ሐኪም የስራ ጫና እየበዛበት ሁለቱን አለማስታረቅ እንደ ሀገርም በተለይ ደግሞ እንደ ወጣቶቹ ማለት ስታዩ በጣም ያሳዝን ነው።
አብዱል ሐኪምም ለአንድ የህክምና ባለሙያ ስራ መቀጠር አለመቻል ወይም በሚከፈለው ገንዘብ መሰረታዊ ፍላጎትን ማሟላት አለመቻል ትልቅ ጫና እንደሚፈጥር ይገልጻል።
ብዙ ጊዜ በህክምና ሙያ ውስጥ የሚገቡ ሰዎች በፍላጎት የሚገቡ ሰዎች ናቸው። ሙያውን ወለውት የሚገቡ ሰዎች ናቸው። ግን ከዛ በኋላ ተመርቀሽ ደግሞ ወደ ስራው አለም ስትገቢ የስራውና የደሞዙ አለመመጣጠን ኑሮሽ ላይ ጫና መምጣቱ አይቀርም። ያ ጫና ደግሞ በተዘዋዋሪ የዲፕሬሽን የሆነ ያለመመቸት ነገሮች ኑሮ ሳይመች ሲቀር ከልፋትሽ ሳይንጠጠር ሲቀር ትንሽ በጣም ተስፋ የሚያስቆርጥ ነገር ነው እና ለዛም ነው ሰው
ሌላ አማራጮችን የሚያዩ ከህክምና ከሚያክል ስራ ውጪ ወጥቶ ሌላ ሙያዎች ወደ ሌላ ስራዎች የሚገባው ወደ ተለያዩ ዘርፎች የሚገባው በዚህ ምክንያት ነው።
ወርልድ አትላስ የተሰኘ የዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ እንደ አውሮፓውያን አቆጣጠር በ2017 ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች መካከል ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ ተቋማት ግን በብዛት ወደ ህክምና ሙያ እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር አቅም እንደሌላቸው ዶክተር ሳሙኤል ያመለክታሉ።
እንግዲህ የሀገሪቷ ሄልዝ ሲስተም የሚመረቀውን ሐኪም የማስተናገድ ካፓሲቲ ያለው አይመስለኝም። ለዛም ይመስለኛል ክፍተቱ ያለው ሄልዝ ሲስተም የተወሰነ ያህል ሐኪም ነው ማስተናገድ የሚችለው። ያን ሲስተም ሪቫይዝ ካልተደረገ ድረስ ህክምና ብዙ ቦታ ተከፍቷል። እንደ ድሮ ዶክተር ከብዙ በአመት የሚመረቀው ኢንታውዘንድ ነው። ድሮ 800፣ 230፣ 240 የሚመረቅበት ጊዜ ነበር። አሁን የሚመረቀው ቁጥር ሲበዛ የኢንፍራስትራክቸር ማነስ፣ የተማሩትን ልጆች የት ላድርጋቸው ብሎ ፕላን አለማድረግ፣ የፖሊሲዎች እጥረት፣ ታካሚውንና ሐኪሙን ያለማገናኘት ችግር፣ እነዚህ ናቸው እንግዲህ የበጀት ችግር ምናምን ነው የሚነሱት።
ከየትምህርት ተቋማቱ ተመርቀው የሚወጡ ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆኑም ሐኪሞችን በማሰልጠንና ስራ በማስገባት ሂደት ላይ ግን ትልቅ አለመመጣጠን እንዳለ የጤና ሚኒስትርም ያምናል። ይህን ችግር ለመፍታት እየተወሰዱ ካሉ እርምጃዎች መካከልም ወደ ህክምና ተቋማት የሚገቡ ተማሪዎችን ቁጥር መቀነስ መሆኑን በጉዳዩ ላይ ያነጋገርናቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ አቶ ሀብታሙ ደምሴ ያስረዳሉ።
በእርግጥ የሰውን የመሰልጠን ፍላጎት ሊሚትድ ማድረግ ባይኖርብንም ግን ደግሞ ሀገር አሰልጥና መቅጠር ማችት ከሆነ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይህንን ምጣኔውን ለማስተካከል ሀገር ምን ያህል ነው አትሊስት መቅጠር የምችለው የኢኮኖሚው እድገት ላይ ዲፔንድ የሆነና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት በሚል እንግዲህ ኢንቴኩን በየዩኒቨርሲቲ የሚወስዱትን ኢንቴክ ላለፉት አመታት የተወሰነ ቀንሰነዋል ማለት ነው። ቁጥሩን በቀነስ ነው ልክ ደግሞ ከዚህ ጋር ካለው የሀገር የመቅጠር አቅም ጋር ሊናበብ በሚችል እና ሊመጣጥም በሚችል መልኩ የግድ ኤግዛክት ላይሆን ይችላል፣ አትሊስት ግን ሊቀራረብ እና ሊናበብ በሚችል መልኩ የስልጠና ስርዓቱን መልሶ የማየት ሁኔታ እና ቅበላውንም ዩኒቨርሲቲዎች ላይ በዛ ልክ የማድረጉን ስራ ባለፉት አመታት ጀምረነዋል። በዛው ልክ እየሄደን ያለው ቁጥሩ የግድ 4,000-5,000 ላይ መረግ ይችላል። ዝቅ ብሎ ከሀገር መቅጠር ከምችለው ጋር በዛ ልክ እየሄደ ነው የሚሄደው።
በዩናይትድ ስቴትስ ያዝነው ወር የጥቁሮች ታሪክ ወር በሚል ይታወቃል። ይህን አስመልክቶ በሎስ አንጀለስ ከተማ ጥቁር የሥነ ጥበብ ሰዎች አሜሪካ ውስጥ የነበራቸውን አስተዳደግ ያንጸባረቁበት የስዕል አውደ ርዕይ ተከናውኗል። የአሜሪካ ድምፅ ዘጋቢዎች ያሰናዱት ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል።
ከኒውዮርክ የመጣው የሥነ ጥበብ ሰው ጋይ ስታንሊ ፌሎች አበባችንን አበርክቱልን በሚል የሰየመው የስዕል ሥራዎች ስብስብ ለአፍሪካ አሜሪካውያን ባህል ክብር እንደሚሰጥ ይናገራል።
ሕፃን ሁኜ ሁልጊዜ ወደ ሙዚየሞች ሄድ ነበር። በዚያ ሁልጊዜ የማየው የነጭ ሰዎች ምስል ብቻ ነበር። እኔን የመሰሉ የጥቁርና የጸይም ሕዝቦች የፊት ገጽ የሚያሳዩ ሥራዎች አልነበሩም። እኛኑ ለማክበር ወስኛለሁ።
ፌሎች በሎስ አንጀለሱ የኪነ ጥበብ አውደ ርዕይ ላይ ጥቁር የፈጠራ ባለሙያዎችን ከወከሉት መካከል አንዱ ነው። የጨዋታ ጊዜ ሲል በሰየመው ሥራ ግሪጎሪ ሴንት አማንድ ነጭ ያልሆኑ ሕፃናት አሜሪካ ውስጥ በሚያድጉበት ጊዜ ያላቸውን የራስ ምልከታ ይዳስሳል።
በጥቁርና ነጭ ቀለም ከቀረቡት የፊት ገጽታ ምስሎች በላይ የሚዋልሉት ቀለሞች ሐሳቦች ናቸው። የሚያውቅህ አንድም ሰው በሌለበት ዘው ብሎ እንደ መግባት ነበር እኔን የሚሰማኝ። በልዩ ሁኔታ ነው ሰዎች የሚመለከቱህ። አንደበትህ ሲከፈት ግን ማንነት ስለሚታወቅ ያ ከማኅበረሰቡ የምትጠበቅበት ጋሻ ይሆናል። አንተ የእነሱ አካል ብቻ አይደለህም፣ አንተ ይሄኛው ሰው ነህ። ሁሉም ስራዎቼ በዚያ ዙሪያ ነው የሚያጠነጥኑት።
ጃማይካ የተወለደው ኦኔል ስካት በበኩሉ ወደ ዩናይትድ ስቴትስ በስደት ከመጣ በኋላ ስለ አዲሱ ሀገር በማወቅ ሂደት ውስጥ ያስቀራቸውን የልጅነት ትዝታዎችን አጋርተዋል።
እንደ አንድ አፍሪካዊ አሜሪካዊ ዓለምን እንዴት ማሰስ እንዳለብህ በጥንቃቄ መረዳት መቻል በጣም አስፈላጊ ነው። ሌሎች እንዴት እንደተገነዘቡን ማሰብና ሌሎች ጉዳዮች በአእምሯችን ያለማቋረጥ ከምናስባቸው ነገሮች ውስጥ አንዱ ነው።
ሴሮን ግሪን የተባለው የስነ ጥበብ ባለሙያ ደግሞ ጥቁር አሜሪካውያን ትኩረት መነፈግም ሆነ ከመጠን በላይ በትኩረት ውስጥ መግባት እንደሚገጥማቸው ይናገራል።
እኔ እንኳን የገጠመኝ ከልክ በላይ ትኩረት ውስጥ መግባት ነው። የዚህ ምክንያቱ ደግሞ ጥቁር ሰው አደገኛ ነው የሚል ትምህርት ዓለም በመማሩ ነው። ትኩረትን ያለማግኘት ችግር ያን ያህል አይገጥመኝም። ስታርባክስን በመሰሉ የቡና ቤቶች ውስጥ አይተው እንዳላዩ እንደሚሆኑት አይነት ቀላል ነገሮች ቢገጥሙ ነው።
እነዚህን የሥነ ጥበብ ሰዎች አስተባብራ ሥራቸው በሎስ አንጀለስ እንዲታይ የረዳችው ብሮክሊን ላይ መሠረት ያደረገ የሥነ ጥበብ ሥራዎች ማሳያ ተቋም ባለቤት ታንያ ዊድሜር በሥነ ጥበብ ውስጥ የጥቁር ጠቢባን መወከል መላውን ማኅበረሰብ ከፍ አድርጎታል ትላለች።
ማናቸውም ሰዎች ወደ ማሳያው ስፍራ አሊያም ሙዚየም ውስጥ ሲገቡና እዚያ በሚገኝ የገጽታ ምስል ላይ ራሳቸውን ሲያዩ በእጅጉ ደስ ይላቸዋል። ሰዎች ውቅና እንደተሰጡ
አድማጮቻችንና ተመልካቾቻችን የዚህ ዘገባና ቀደም ብሎ የተላለፈው ሙሉ ዝግጅት በዌብሳይታችንና በማህበራዊ ትስስር ገጻችን ላይ በቪኦኤ አማርኛ ለማግኘት ይችላላችሁ። እንድትከታተሉ ጋብዛለሁ። የምሽቱ ዝግጅታችን ተጠናቀቁ። አስማማዬ ነው ሳስተናግዳችሁ አመሸው። በስቱዲዮ ቅንብር ንጉሴ ታምሬ፣ የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። መልካም ምሽት ይሁንላችሁ።